voice of America. VOA. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፍላችሁ የሐሙስ ሐምሌ 9 2007 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።
ጤና ይስጥልን፣ እንደምናመሽታችኋል። ክቡራትና ክቡራን አድማጮች፣ የምሽቱ አስተናጋጆቻችሁ ሰሎሞን አባተና
ቆንጂት ታዬ ነን።
አዲስ አበባ ዩኒቨርሲቲ ለ28 ዓመታት በመምህርነት ሲያገለግሉት የቆዩትን ዶክተር መረራ ጉዲናን አሰናበተ።
አድሏዊ የፖለቲካ ስርዓት እስኪወገድላቸው ድረስ እኔም የበኩሌን አስተዋጽኦ ከማድረግና ትግሉን ከመቀጠል ውጭ አማራጭ የለኝም። ዋና ጉዳይ ግን ሁሉንም በእኩልነት የሚያስተናግድ የፖለቲካ ስርዓት እስካልተፈጠረ ድረስ ዩኒቨርሲቲውም ቢሆን የነጻነት ደሴት ሊሆን አይችልም።
ተባባሪ ፕሮፌሰር ዶክተር መረራ ጉዲናን ነው የሰማችሁት። በመጽሔት ዘገባ አለን። ለአርዕስተ ዜናው ቆንጅት፣
ደቡብ ሶማሊያ ውስጥ 30 የአልሸባብ አባላት በርካታ ዋና ዋና መሪዎችም ያሉባቸው በዩናይትድ ስቴትስ ሰው አልባ አውሮፕላን ጥቃት መገደላቸው ተዘግቧል የሚለው አንዱ ርዕሰ ዜናችን ነው።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ደቡብ ሶማሊያ ውስጥ 30 የአልሸባብ አባላት በርካታ ዋና ዋና መሪዎቹን ጨምሮ በዩናይትድ ስቴትስ ሰው አልባ አውሮፕላን ድሮን ጥቃት መገደላቸው ተነግሯል። ትናንት ረቡዕ ማታ በጌዶ ክፍለ ሀገር ባርዴሬ ከተማ አጠገብ የዩናይትድ ስቴትስ ድሮን ጥቃት አደረሰ ተብሎ በሶማሊያ መገናኛ ብዙሃን በተላለፈው ዜና ላይ የዩናይትድ ስቴትስ የጦር ኃይል አስተያየት አልሰጠም። ከተገደሉት የአልሸባብ መሪዎች መካከል ጃማ ዴሬ እና ኢስማኤል ጃባድ የሚባሉ ያሉባቸው መሆኑን የኬንያ የአገር አስተዳደርና የብሔራዊ መንግስት አስተባባሪ ሚኒስትሩ ሙዌንዳ ኢንጆካ ተናግረዋል። ጃማዴሬ የሚባለው በታችኛው ጁባ የአልሸባብ ተዋጊዎች ምክትል አዛዥ ሲሆን ጃባድ ደግሞ ከፍተኛ ወታደራዊ ባለስልጣን እንደነበረ አንድ የሶማሊያ ጋዜጠኛ ለቪኦኤ ገልጿል። ከሞቃዲሾ በስተደቡብ ምዕራብ 400 ኪሎ ሜትር ርቀት ላይ የምትገኘው ባርዴሬ የአልሸባብ ጠንካራ ይዞታ እንደሆነች ተነግሯል። የሶማሊያ መንግስት ወታደሮችና የኢትዮጵያ ኃይሎች ያችን ከተማ ከአልሸባብ ለማስለቀቅ የተሰናዱ መሆናቸውም ተነግሯል። ዩናይትድ ስቴትስ ከአሁን ቀደምም በአልሸባብ መሪዎች ላይ ጥቃት አድርሳለች። እንደ አውሮፓውያን አቆጣጠር በመስከረም 2014 ዓ.ም አህመድ አብዲ ጎዳኔ የተባለውን የቡድኑን የበላይ መሪ መግደሉ ይታወሳል። የአልቃይዳው ግብረ አበር አልሸባብ በአንድ ወቅት በደቡብና በማዕከላዊ ሶማሊያ ከተቆጣጠራቸው አካባቢዎች ከአብዛኛው የተባረረ ቢሆንም በሶማሊያና በኬንያ አጥፍቶ ጠፊ ጥቃቶችን ማድረሱን ቀጥሏል። ባለፈው ሚያዝያ ወር በኬንያው ጋሪሳ ኮሌጅ ጥቃት አድርሶ 148 ሰዎች መግደሉ የሚዘነጋ አይደለም።
የዩጋንዳው ፕሬዚደንት ዮዌሪ ሙሴቪኒ የፊታችን ማክሰኞ በሚካሄደው ምርጫ ለመወዳደር እቅድ በያዙት የብሩንዲ ፕሬዚደንት ፒየር ንኩሩንዚዛና እቅዳቸውን በሚቃወሙት የፖለቲካ ተቀናቃኞቻቸው መካከል ሊካሄድ በነበረው ድርድር ሳይሸመግሉ ከሀገሪቱ ወጥተዋል። በሌላ በኩል ተቃዋሚው የፎርዴቡ ናኩሪ ፓርቲ ለብሩንዲ ቀውስ እልባት ለመሻት ከመንግስቱና ከሌሎች በጉዳዩ ሚና ካላቸው ወገኖች ጋር ለመነጋገር ፈቃደኛ መሆኑን፣ ነገር ግን በቀናት ውስጥ በሚካሄደው ፕሬዚደንታዊ ምርጫ እንደማይሳተፉ ይፋ አድርገዋል። የአሜሪካ ድምፁ ጄምስ ባቲ ያጠናቀረውንና እንዲሁም የተለያዩ የዜና ወኪሎች በርዕሱ ላይ የዘገቡትን ጨምቆ አሉላ ከበደ ተከታዩን አጠር ያለ ዘገባ ያቀርባል።
ብሩንዲ ሚስተር ንኩሪንዚዛ አወዛጋቢና እንዳንዳንዶችም ማስተያየት ይህ ህገ መንግስታዊ ለሆነ የሶስተኛ ዙር ፕሬዚዳንትነት ዘመን ለመወዳደር ያላቸውን እቅድ ይፋ ማድረጋቸውን ተከትሎ የፖለቲካ ቀውስ ውስጥ መግባቷ ይታወቃል። በፖሊስና በሰላማዊ ሰልፈኞች መካከል በተቀሰቀሱ ግጭቶች ከመቶ በላይ ብሩንዲያውያን ሲገደሉ ከ150,000 በላይ ህዝብ ወደ ጎረቤት አገሮች ለመሰደድ ተገዷል። የፕሬዚዳንቱ ዳግም የመመረጥ ምኞት ሳቢያ በአገሪቱ ለሚታየው ቀውስ መፍትሄ ለመሻት ፕሬዚዳንቱን ጨምሮ ከሚመለከታቸው ወገኖች ጋር ለመነጋገር ፈቃደኛ መሆኑን ይፋ ያደረገው የፎርቤዱ ንኩሪ ተቃዋሚ ፓርቲ ምክትል ፕሬዚዳንት ፍሬዴሪክ ለአሜሪካ ድምፅ ሲናገሩ ሚስተር ንኩሩንዚዛ በያዙት ጥንቅ ገፉና የፊታችን ሐምሌ 14 በሚካሄደው በዚህ ምርጫ ከተሳተፉ ሕገ ወጥ ካለው መንግሥት ምርጫ ራሱን የሚያገል መሆኑን የተናገሩት ለሽምግልና የመጡት የኡጋንዳው ፕሬዚዳንት ሙሴቬኒም በትላንቱ ሙከራቸው ተቃዋሚውን ጥፋተኛ ለማድረግ ከመሞከር ያለፈ የረዱት የሉም ሲሉ ተችተዋል። ሙሴቬኒ ለብሩንዲ ቀውስ የፖለቲካ መፍትሄ ለመሻት ንዑስ አህጉራዊውን ቡድን ወክለው ቢጓዙም ተቀናቃኙን ወገኖች ሳይሸመግሉ ነው የተመለሱት። ምዕራባውያን አገሮች በበኩላቸው ለዚያች አገር የሚሰጡትን እርዳታ በዚሁ ቀውስ ሳቢያ ማቀባቸው ይታወሳል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኢራን የኒውክሌር ቦምብ ባለቤት መሆን እንዳትችል ለመከላከል የታቀደው ዓለም አቀፍ ስምምነት መፈረሙ ስጋት ላይ የጣላቸውን እስራኤልንና ሳውዲ አረቢያን ለማረጋጋት ከፍተኛ የብሪታንያና የአሜሪካ ዲፕሎማቶች ጥረት እያደረጉ ነው። የብሪታንያ የውጭ ጉዳይ ሚኒስትር ፊሊፕ ሃመንድ ጠቅላይ ሚኒስትር ቤንጃሚን ኔተንያሁን ሊያነጋግሩ ወደ እስራኤል ተጉዘዋል። ኔተንያሁ ታሪካዊ ስህተት ሲሉ የጠሩት ውል በዩናይትድ ስቴትስ ምክር ቤት እንዳይጸድቅ ጥረት አድርጋለሁ ብለዋል። ሃመንድ ወደ እስራኤል ከመጓዛቸው አስቀድመው ለሀገራቸው ፓርላማ ባሰሙት ንግግር የእስራኤል ፍላጎት ከኢራን ጋር ምንም አይነት ስምምነት ሳይደረግ እንዲሁ ፍጥጫው እንዲቀጥል ነው ብለዋል። ያ ደግሞ ለክልሉ አይበጅም ሲሉም ተናግረዋል። በዚህ ሳምንት የተደረሰው ስምምነት ዳር እንዲደርስ በተደረገው ድርድር የብሪታንያው ዲፕሎማት መርዳታቸውን ዜናው ጨምሮ ገልጿል። ኔተንያሁ የዩናይትድ ስቴትስ ኮንግረስ ውሉን ውድቅ እንዲያደርግ የያዙት ጥረት ይሳካል ብዬ አልጠብቅም ሲሉም የብሪታንያው የውጭ ጉዳይ ሚኒስትር አክለው ተናግረዋል። ይህ በዚህ እንዳለ በዋሽንግተን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የሳውዲ አረቢያ አቻቸው አደል አልጁቤርን ያነጋግራሉ። የሳውዲ መንግስት ከተቀናቃኙ ከኢራን ጋር የተደረሰው ውል እንዳሰጋው ድምፁን አሰምቷል።
ግሪክ ጎረቤቶቿ አዲስ የዕዳ ሸክም ማቅለያና ለአስቤዛዋም የዋስትና ብድር ለመስጠት ሊደርሱላት ነው። የአውሮፓ የዩሮ ተጠቃሚ ቀጠና አባል ሀገሮች የገንዘብ ሚኒስትሮች ግሪክ አሁን እያጣደፏት ያሉትን ዕዳዎች እንድትከፍል የሚረዳት ገንዘብ ሊሰጧትና ለሚቀጥሉት ሦስት ዓመታት ደግሞ የ94 ቢሊዮን ዶላር የዕዳ ማቅለያ ስለምታገኝበት መንገድ ንግግሩ እንዲጀመር ተስማምተዋል። 19ኙ የዩሮ ተጠቃሚ ሀገሮች የገንዘብ ሚኒስትሮች ከስምምነቱ የደረሱት የግሪክ የፓርላማ አባላት አበዳሪዎቿ የጠየቋቸውን የከባድ የምጣኔ ሀብት ቁጠባ እርምጃዎች ካጸደቁ ከጥቂት ሰዓታት በኋላ ነው። በግሪክ ፓርላማ በጡረታ ክፍያ ቅነሳና በብድር ጭማሪ ላይ ብርቱ ክርክር ከተካሄደ በኋላ ነው እቅዱ የጸደቀው። በዋና ከተማይቱ አቴንስ ጎዳናዎች የእቅዱ ተቃዋሚ ሰልፈኞችና ፖሊስ ተጋጭተዋል። ግሪክ ለአውሮፓ ማዕከላዊ ባንክ መክፈል ያለባትን የ4.6 ቢሊዮን ዶላር ዕዳ ለመክፈል የሚረዳትን የአጭር ጊዜ ብድር እንደሚሰጣት የአውሮፓ ኮሚሽን ፕሬዚደንት ዣን ክሎድ ጃንከር አስታውቀዋል። የገንዘቡን መጠን ግን አልገለጹም።
የግብፁ የእስላማዊ መንግስት ግብረአበር ቡድን በሰሜናዊ ሲናይ አቅራቢያ በሀገሪቱ የባህር ኃይል መርከብ ላይ የሚሳይል ጥቃት ማድረሱን ሳይት የተባለ የስለላ ድርጅት ዛሬ አስታወቀ። በኢንተርኔት ላይ የወጡ ፎቶዎች መርከቡ በሮኬት ሲመታ ያሳያሉ። ይሁን እንጂ እነዚህ ምስሎች የዚሁ የተባለው ድንገት ለመሆናቸው በእርግጠኝነት ሊጣራ አልተቻለም። ቀደም ብሎ የግብጽ ባለስልጣናት የባህር ኃይሉ መርከብ ከነውጠኞች ጋር በተደረገ ውጊያ ቃጠሎ ደርሶበታል፣ ነገር ግን ከመርከበኞች ውስጥ አንድም አልተገደለም ማለታቸውም ተጠቅሷል። በቅርቡም አይሲስ ማለትም እስላማዊ መንግስት ነኝ የሚለው ቡድን ሲናይ ላይ በግብጽ የጦር ሰራዊት የፍተሻ ኬላዎች ላይ መጠነ ሰፊ አሸባሪ ጥቃት አድርሶ ቢያንስ 64 ወታደሮችን መግደሉ የሚታወስ ነው።
የስዊትዘርላንድ ባለስልጣናት በሙስና ወንጀል ከተከሰሱ 7 የዓለም አቀፍ እግር ኳስ ፌዴሬሽኖች ማህበር ወይም ፊፋ ባለስልጣናት አንደኛውን ወደ ዩናይትድ ስቴትስ መላካቸውን አስታወቁ። በስዊትዘርላንድ ፍትህ ሚኒስቴር የፌዴራሉ ቢሮ የፊፋውን ባለስልጣን ማንነት ባይገልጽም እጁ ለዩናይትድ ስቴትስ የተሰጠው ግን ትናንት መሆኑን አስረድቷል። እጁ 3 አባላት ላሉት የፖሊስ ጓድ ዙሪሽ ውስጥ ከተሰጠ በኋላ ዛሬ አጅቦት ወደ ኒውዮርክ በረዋል ሲልም የስዊዘርላንድ ፍትህ ሚኒስቴር አብራርቷል። የፊፋው ባለስልጣን በቀረበበት የሙስና ወንጀል ለምርመራ ወደ ዩናይትድ ስቴትስ በመተላለፉ ጥያቄ ላይ ባለፈው ሳምንት መስማማቱ ተገልጿል። ግለሰቡ ሁሉም ከደቡብ አሜሪካ ወይም ከኮንካካፍ ማለትም ከሰሜንና ማዕከላዊ አሜሪካና ካሪቢያን አካባቢ ከሆኑትና ባለፈው ግንቦት አንድ ዙሪች ሆቴል ውስጥ ተይዘው ከታሰሩት ሰባት የፊፋ ባለስልጣናት አንደኛው ነው። ዜናው አበቃ።
የተከበራችሁ አድማጮች፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሐምሌ 9 ምሽት ፕሮግራማችን ነው።
ታሪኩ የሚጀምረው ከጣሊያን ወረራ በፊት አቪዬሽን ኢትዮጵያ ውስጥ ከገባበት ጊዜ ጀምሮ ነው። ጅማሮው ላይ እንግዲህ ፈረንሳዮች እና ጀርመኖች ትንንሽ አውሮፕላኖች ኢትዮጵያ የገዛቻቸውን ይዘው ገብተው ኢትዮጵያ ውስጥ አቪዬሽን የተጀመረበት ጊዜ ነበር። ይሄ እንግዲህ ከጣሊያን ወረራ በፊት ነው።
ኮሎኔል አስፋው አየህልኝ በባህልና ማህበረሰብ ዝግጅት ይመለሳሉ። የፕሬዚደንት ባራክ ኦባማን ጉብኝት አስመልክቶ ወደ ኢትዮጵያ የሚያደርጉትን ከፕሮፌሰር አለማየሁ ገብረ ማርያም ጋር የተደረገው የጥያቄው መልስ ውይይት የመጨረሻ ክፍልም በምሽቱ ይቀርባል። በአብይ ርዕሳችን ለምሽቱ የተያዘው አዲስ አበባ ላይ ሲካሄድ የቆየው ገንዘብ ለልማት ዘገባም እንደደረሰን እናቀርባለን። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገር። ለ28 ዓመታት ካገለገሉበት ተቋም ያለ አግባብ መባረራቸውን የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ትምህርት ክፍል ተባባሪ ፕሮፌሰር መረራ ጉዲና ተናገሩ። ጉዳዩን ወደ ፍርድ ቤት የወሰዱ መሆኑን የገለጹት የተቃዋሚው ፓርቲ መሪና መምህር ካለፈው አርብ ጀምሮ ከሥራ ውጪ መሆናቸውን ጠቁመዋል። ሁሉንም በእኩል እንደሚያስተናግድ የፖለቲካ ስርዓት እስካልተፈጠረ ድረስ ዩኒቨርሲቲውም የነጻነት ደሴት ሊሆን አይችልም ብለዋል ዶክተር መረራ ለአሜሪካ ድምፅ በሰጡት ቃለ ምልልስ። ዩኒቨርሲቲው ፕሮፌሰሩን የማባረር እርምጃ የወሰደበትን ምክንያት እንዲያስረዳ በተደጋጋሚ ያደረግነው ጥረት አልተሳካም። እስክንድር ፍሬው ዝርዝር ይዟል።
ዶክተር መረራ ጉዲና የዩኒቨርሲቲ መምህርና የተቃዋሚ ፓርቲ መሪ ናቸው። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር እንደዚሁም የወቅቱ የመድረክ ምክትል ሊቀመንበር በመሆን እያገለገሉም ይገኛሉ። በፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር በሆኑት በዶክተር መረራና በአዲስ አበባ ዩኒቨርሲቲ መካከል ውዝግብ ከተጀመረ አንድ ዓመት ተቆጥሯል። ከአንድ ዓመት በፊት የጥሮታ ጊዜያቸው መድረሱን የሚናገሩት ዶክተር መረራ የኮንትራት ማራዘሚያ ጥያቄ አቅርበው እንደነበር ማስታውሰዋል። ይህንኑ ተከትሎ ከሐምሌ 2006 ጀምሮ የሚታሰብ የሁለት ዓመት የኮንትራት ማራዘሚያ ከዩኒቨርሲቲው የሶሻል ሳይንስ ኮሌጅ ጋር መፈራረማቸውንም ጠቅሰዋል። እርሳቸው እንዳሉት ስራቸውን የቀጠሉትም ይህንኑ ኮንትራት መነሻ በማድረግ ነው። ከዚህ የሁለት ዓመት ኮንትራት አንደኛው መጠናቀቁን የሚገልጹት ዶክተር መረራ አንድ ዓመት ሙሉ የሰሩት ግን ያለ ደሞዝ መሆኑን አስረድተዋል። እንደ ዶክተር መረራ አባባል በስራቸው የቀጠሉት ጥያቄ ምላሽ ያገኛል ደሞዝም ይከፈለኛል በሚል እምነት ነው። ሁኔታዎች ግን በታሰበው መንገድ አልሄዱም ይላሉ። አመቱም ተጠናቀቀ ደሞዙም አልመጣም። ከመጨረሻ ተማሪዎቻቸው ጋር የነበራቸውን ስራ ማጠናቀዋል። በዩኒቨርሲቲው ያላቸው የማስተማር ስራ ስለመቆሙ እርግጠኛ መሆናቸውንም ለቪኦኤ አብራርተዋል።
ያበቃ ነው ማለት ይቻላል። የዲፓርትመንቱ ኃላፊዎች እኔ የምመድበው ለማሰራት ተቸግሯል። ምክንያቱም የነጻ አገልግሎት ነው የሚሆነው፣ የተቸገሩበት ነው። ስለዚህ ከዚህ በኋላ ለምሳሌ ባለፈው ወልጥር አካባቢ ያስተማርኳቸውን የኤምኤ ተማሪዎች ውጤታቸውን ሲሰጥ ነበር። እንዲህ ያ ነገሮች እንግዲህ ምንድን ነው ለአንድ አመት እኮ ምንም አይነት ክፍያ ሳይከፈለኝ ሲሰራ ነው የኖርኩ እና በዚህ አይነት ሁኔታ መቀጠል ለእነሱም እየከበደ ነው የሚመጣው። እኔም ፍርድ ቤት አንድ ነገር እስካልወሰኔ ድረስ በእንደዚህ አይነት መንገድ የመቀጠሉ ሁኔታ ለእኔ አስቸጋሪ ነው።
ላለፉት 14 ዓመታት ከኖሩበትና በዩኒቨርሲቲው ከተሰጣቸው ቤት በግዳጅ እንዲወጡ መደረጋቸውንም ዶክተር መረራ ጨምረው አስታውቀዋል። የአዲስ አበባ ዩኒቨርሲቲ ከፍተኛ አስተዳደር የዶክተር መረራ የስራ ኮንትራት እንዲቋረጥ ማድረጉን መረጃዎች አመለክታሉ። የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ዲን የነበሩት ዶክተር ካሳሁን ብርሃኑ እንደ አውሮፓውያን አቆጣጠር ጥር 29 2015 ለሶሻል ሳይንስ ኮሌጅ የጻፉት ደብዳቤ ይህንኑ ጠቁሟል። የአዲስ አበባ ዩኒቨርሲቲ ከፍተኛ አስተዳደር የዶክተር መረራ ጉዲና ኮንትራክት እንዲቋረጥ ቀደም ሲል የወሰነውን ውሳኔ ማጽናቱን በመግለጽ ጥር 14 2007 የጻፉት ደብዳቤ ደርሶኛል ይላል የዶክተር ካሳሁን ደብዳቤ። የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ዲን የነበሩት ዶክተር ካሳሁን ብርሃኑ ይህንን ደብዳቤ የጻፉት በዶክተር መረራ ላይ የተወሰነውን ውሳኔ በመቃወም ከኃላፊነት መልቀቃቸውን ለመግለጽ ነው። በዚህ ሁኔታ በኃላፊነት የመቀጠሉ ከሞራል አንጻር ተቀባይነት እንደሌለው ይስማኛል ብለዋል ዶክተር ካሳሁን በመልቀቂያ ደብዳቤያቸው። የዩኒቨርሲቲውን አሰራር አድሏዊ ሲሉ የገለጹት ዶክተር መረራ ጉዲና የርሳቸውን የሥራ ኮንትራክት በተመለከተ የተደረሰበት ውሳኔም ፖለቲካዊ ነው ይላሉ።
የኔም ከዚህ ዩኒቨርሲቲ መባረር ዋናው የትግል ጉዳይ ስለሆነ ያደግ ለምን ተጨነቀ እኔም ይገባኛል። ምናልባት ይሄንንም የሚሰሙ የሚያውቁ ኢትዮጵያውያን ሊረዱት ይችላሉ። ዋናው ጥያቄ የፖለቲካ ችግር ስለሆነ ያው የፖለቲካ ትግሉ አንድ ቀን መስመር እስኪይዝ ድረስ እኔም እንኳን ሌሎች ኢትዮጵያውያን አድሏዊ የፖለቲካ ስርዓት እስኪወገድላቸው ድረስ እኔም የበኩሌን አስተዋጽኦ ከማድረግና ትግሉን ከመቀጠል ውጪ አማራጭ የለኝም። ዋናው ጉዳይ ግን ሁሉንም በኩልነት የሚያስተናግድ የፖለቲካ ስርዓት እስካልተፈጠረ ድረስ ዩኒቨርሲቲውም ቢሆን የነጻነት ደሴት ሊሆን አይችልም።
ዩኒቨርሲቲው የርሳቸውን ኮንትራክት በተመለከተ የያዘው አቋም በከፍተኛ የመንግስት ባለስልጣናት ጭምር እንደሚታወቅ የተቃዋሚ ፓርቲ መሪና የዩኒቨርሲቲ መምህር ዶክተር መረራ ጉዲና ተናግረዋል። ከዩኒቨርሲቲው የቦርድ ሰብሳቢና የፌዴሬሽን ምክር ቤት አፈጉባኤ ካሳ ተክለ ብርሃን ጋር በመርጫ ክርክር ወቅት የተገናኙበት አጋጣሚ ይሄንን እርግጠኛ እንዲሆኑ እንዳደረጋቸው ይጠቅሳሉ።
አሳስቶ ነበር ዩኒቨርሲቲ እንደነ ስራ እንደነ ብሎ ሲጠይቀኝ አሃ ከዩኒቨርሲቲማ እየገፋችሁኝ አይደለም ወይ አቤቱታ አንተ ጋር ደረሰም ወይ አልኩት። አዎ ሰምቼ ነበር ታምሜ እንደሆነ ችግር ገጥሞኝ ውጪም ወጥቼ ነበር ለዛ ነው እንጂ በደንብ ያላየሁኝ ደርሷል የሚል ከቃሉ ሰምቻለሁ።
የርሳቸው የጥሮታ ጊዜ መድረስ ከዩኒቨርሲቲው ጋር ለተፈጠረው አለመግባባት ምክንያት ሊሆን እንደማይችልም ዶክተር መረራ ያምናሉ።
ጥሮታ ዕድሜው ደርሷል የሚል ክርክር አላቸው። ግን በአጼ ኃይለ ሥላሴ ዘመን ዩኒቨርሲቲ ውስጥ ያስተማሩ ሰዎች ሁሉ እዚህ ግቢ አያቸዋለሁ። እሱም መግራት አይደለም አዲስ አበባ ዩኒቨርሲቲ ውስጥ 15 ዓመት እና ከዛ እስከ 20 ዓመት እድሜያቸው ከኔ የሚበልጥ የውጭ ሀገር ዜጎች ጡረተኞች ከሀገራቸው ጡረታ ወጥተው እዚህ እንደሚሰሩ ይታወቃል። እኔም በማስተምርበት ትምህርት ክፍል ጡረታዬ እንድራዘም የጠየቅኩኝ አራተኛ ሰው ነኝ። ለሶስት መምህራን ያንን የማራዘም እድል ሰጥተዋል። በእኔ ምክንያት ሌሎችም ጋር ይሄዱ ይመስለኛል እና ኢንጂነር ጊዜያቸውም ኮንትራት አይታደስላቸውም እየተባሉ ይመስለኛል። እንዲህ ያለ ብቻ የፖለቲካ ተጽዕኖ መሆኑ አጠያያቂ አይደለም።
ጉዳዩን ወደ ፍርድ ቤት እየወሰዱት መሆኑንና ውሳኔውን እንደሚጠብቁም ዶክተር መረራ ገልጸዋል። የአዲስ አበባ ዩኒቨርሲቲ አስተዳደር በጉዳዩ ላይ ምላሽ አልሰጠም። በአካል ጭምር በመሄድ ምላሽ ለማግኘት ያደረግኩት ጥረትም አልተሳካም። አካዳሚክ ምክትል ፕሬዝዳንቱ ዶክተር ጀሎ ዑመር በጸሐፊያቸው በኩል እንደነገሩኝም ዩኒቨርሲቲው ተጨማሪ ምላሽ አይሰጥም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ለምሽቱ የያዝነው አብይ ዘገባ ደርሶናል። ሶስተኛው ፋይናንስ ለልማት ዓለም አቀፍ ጉባኤ 134 አንቀጽ ያለውን የአዲስ አበባ የተግባር አጀንዳ በማጽደቅ ተጠናቋል። የዓለም መሪዎች የሰውን ልጅ እጣ ፈንታ መልካም አቅጣጫ ለማስያዝ የሚችል ስምምነት ላይ ደርሰዋል ሲሉ የኢትዮጵያው ጠቅላይ ሚኒስትር አመስግነዋል። አንዳንድ ሀገሮች በተደረሰው ስምምነት የተለያዩ አንቀጾች ላይ የመንግስታቸውን ማብራሪያ ሰጥተዋል። መለስካቸው አመሀ ዝርዝሩን ዘገባ አድርሶናል።
ላለፉት 4 ቀናት አዲስ አበባ በሚገኘው የመንግስታቱ ድርጅት የስብሰባ ማዕከልና በተለያዩ ሆቴሎች ሲከናወን የነበረው ሶስተኛው ፋይናንስ ለልማት ዓለም አቀፍ ጉባኤ ዛሬ ምሽቱ ላይ የአዲስ አበባ የተግባር አጀንዳ የተሰኘውን ሰነድ አጽድቆ ፍጻሜውን አግኝቷል። ሰነዱ ላለፉት 8 ወራት በተባበሩት መንግስታት ድርጅት አማካይነት ዝርዝር ስራዎች ሲከናወኑበት የቆዩ እንደነበረ ያስታወሱት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የዓለም ሀገር መሪዎች ዛሬ በዓለም አቀፍ ግንኙነት ጎልተው የሚታዩ ተግዳሮቶችን ለመጋፈጥ በመወሰን የሰው ልጆችን እጣ ፈንታ የተሻለ አቅጣጫ እንዲይዝ ማስቻላቸውን በጉባኤው ማጠቃለያ ላይ በምስጋና ተቀብለውታል።
የዓለም መሪዎች የሰው ልጆችን እጣ ፈንታ የተሻለ ለማድረግ የቀረበላቸውን ፈተና ፊት ለፊት ተጋፍጠውታል። ዓለም በታላቅ ጉጉት ሲጠብቀው የቆየው ዜና ይኸው ይፋ ሆኗል። ዓለም ሁሉ እዚህ አዲስ አበባ ተሰብስቦ ለሚቀጥሉት 15 ዓመታት ያህል ዘላቂ ልማትን ለማምጣት የሚያስችሉ ዓለም አቀፍ ጥረቶች ላይ ለመስራት የሚያስችል ሰነድ ተፈርሟል።
ይህ 134 አንቀጾች የያዘው የአዲስ አበባ የተግባር አጀንዳ ተብሎ የተሰየመው ሰነድ ዋና ግቦቹ ድህነትንና ረሃብን ለአንዴና ለመጨረሻ ጊዜ ከዓለም ገጽ ማስወገድ፣ ሁሉን አቀፍ ምጣኔ ሀብታዊ እድገትን፣ አካባቢን በመንከባከብና በመጠበቅ እንዲሁም ማኅበራዊ እኩል ተጠቃሚነትን በማራመድ ዘላቂ ልማትን ማምጣት እንደሆነ በሰነዱ ተጠቅሷል። ሰነዱ በአጠቃላይ ስምምነት የተደመደመ ቢሆንም የአንዳንድ ሀገሮች ተወካዮች ሰሞኑን ሲካሄድ በቆየው ውይይትና ሰነዱ ሲጸድቅም ከየመንግስታቸው አቋም አኳያ የራሳቸውን ማብራሪያ ሰጥተዋል። ከዚህ አንጻር የዩናይትድ ስቴትስ ተወካይ ይህ ስምምነት የተደረሰበት ሰነድ መብትም ሆነ ግዴታ የማይጥል ወይንም አስገዳጅነት የሌለው ሰነድ መሆኑን ይጠቅሳሉ። አስከትለውም መንግስታቸውን ያሳስበዋል ያሉትን የመልማት መብትን እንዴት እንደሚያዩት ማብራሪያ ሰጥተዋል። ይህ የአዲስ አበባ የተግባር አጀንዳ የተሰኘው ሰነድ በመጪው መስከረም በተባበሩት መንግስታት ድርጅት 69ኛ ስብሰባ ላይ ቀርቦ ይጸድቃል ተብሎ ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከትናንት በስቲያ ማክሰኞ ይፋ የተደረገውና ከኢራን ጋር የተደረሰው የኒውክሌር ስምምነት ለዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ፖለቲካዊ ድል ያጎናጸፈ ቢሆንም ለነዳጅ አምራቿ ናይጄሪያ ግን ኪሳራ ሳይሆን አይቀርም እየተባለ ነው። አዲሱ አበበ የሚያቀርበው የቪኦኤው ክሪስታን ዘገባ ምክንያቱን ያስረዳል።
በናይጄሪያ ትልቁን ኢኮኖሚ የሚያንቀሳቅሰው ነዳጅ ለመሆኑ ለአንድ አፍታም ሊዘነጋ አይገባም። የድፍድፍ ሽያጩ እንኳ የመንግስቱን 70% ገቢ ይሸፍናል። ባለፈው ዓመት የነዳጅ ዋጋ በማሽቆልቆሉ የናይጄሪያን ኢኮኖሚ በእጅጉ እንደጎዳ ታይቷል። ፕሬዚዳንት ሙሐመዱ ባሁሪ ስልጣን እንደያዙ ሰሞን የተናገሩትም በዚሁ ምክንያት የመንግስቱ ካዝና ባዶ የመሆኑን ነገር ነበር። አሁን ደግሞ ተንታኞች እንደገለጡት የናይጄሪያ ኢኮኖሚ አደጋ ተጋርጦበታል። ኢራን በእስላማዊቷ ሪፐብሊክና 6 ሀገሮች በሚገኙበት ቡድን መካከል የተደረሰው የኒውክሌር ስምምነት ከሌሎቹ ጉዳዮች በተጨማሪ አገሪቱ ላይ የተጣለውን ዓለም አቀፍ የኢኮኖሚ ማዕቀብ ማላላቱ አይቀሬ ነው። ይህ ማለት ደግሞ ኢራን በቀን የምታመርተውን 3.1 ሚሊዮን በርሜል ድፍድፍ ነዳጅ ለገበያ ለማቅረብ ከፍተኛ ዕድል ይፈጥርላታል። ቢስማርክ ሪዋኒ ሌጎስ የሚገኘውና ኃላፊነቱ የተወሰነው የፋይናንሻል ዲቨሬቲቭ ኩባንያ ዋና ኃላፊ ናቸው።
ይህ ይበልጥ ግልጽ የሚሆነውና የሚታወቀው ዋጋው ምን ያህል እንደሚያሽቆለቁል ከታየ በኋላ ነው። በእርግጥ የገበያውን አካሄድ ይቀይራል።
ይህ አይቀሬ የሚመስለው የናይጄሪያ ነዳጅ ዋጋ ማሽቆልቆል ለፕሬዚዳንት ቡሃሪ በጥሩ ሰዓት የመጣ አይደለም። አክራሪውንና አማጺውን ቡድን ቦኮ ሐራምን አጠፋለሁ ብለው ዘመቻ ያደረጉት ቡሃሪ በጦርነት የደቀቀችውን የአገሪቱን ሰሜን ምስራቅ ክፍል መልሶ ለመገንባትም ቃል ሰጥተው ነበር። ይሁንና ኢኮኖሚው እየቀነሰና ይበልጥም እየደቀቀ የመሄዱ ነገር ሪዋን እንደሚሉት አስተዳደሩ ብድር ገብቶ ወይም የሚያገኘውን ገንዘብ ለመክፈል የሚኖርበት ሌላው ጣጣ ነው።
ሁለት አማራጮች ይኖራሉ። አንዱ በምትሰሩት ሁሉ የምትተማመኑ መሆን፣ ሌላው ደግሞ የምትበደሩትን ገንዘብ ውጤታማና ትርፋማ በሆነ ነገር ላይ ማዋል ናቸው።
የኢራኑ የኒውክሌር ስምምነት ተግባራዊ የሆን ዘንድ ግን አያሌ መሰናክሎች እንዳሉት ይታወቃል። ትልቁ በዩናይትድ ስቴትስ ኮንግረስ ወይም ምክር ቤት የመጽደቁ ነገር ነው።
በቀጣዩ ዘገባችን ደግሞ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ፕሬዚደንት ከሆኑ ወዲህ ለመጀመሪያ ጊዜ የአባታቸው አገር የሆነችውን ኬንያን ይጎበኛሉ። የፕሬዚደንት ኦባማ ቤተሰቦች ከፕሬዚደንቱ ጋር ባላቸው ግንኙነት የተጠቀሙት ነገር ይኖር ይሆን? የአሜሪካ ድምጽ ራዲዮ ዘጋቢ መሐመድ ዩሱፍ የሚስተር ኦባማ ቤተዘመዶች ስፍራ ወደ ሆነችው ወደ ኮጌሎ ሄዶ ያጠናቀረው ዘገባ አለ። አዳነች ፍስሐዬ ታቀርባለች።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አባት የተወለዱት ኮጌሎ በተባለ ርቆ የሚገኝ የኬንያ መንደር ነው። በቅርቡ በሀገሪቱ ስለሚያካሄዱት ጉብኝት ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱ ታዲያ ለእኔ የበለጠ ትርጉም ያለው ኬንያን በፕሬዝደንትነት ሳይሆን በግል መጎብኘት ነው ብለዋል።
more meaningful to me than visiting as president because I can actually get outside of a hotel room or a conference center.
ኬንያን በፕሬዝደንትነት ሳይሆን በግል መጎብኘት ነው ለኔ የበለጠ ትርጉም ያለው ምክንያቱም ከሆቴል ክፍልና ከጉባኤው ማዕከል እንደልቤ መውጣት በቻልኩ ነበርና ፕሬዝደንታዊ ጉብኝት ከሎጂስቲክስ አንጻር ከባድ ነው ነገር ግን ለተምሳሌትነት ጠቃሚ መሆኑ እሙን ነው በኬንያ ብቻ ሳይሆን ከሳራ በመለስ ባሉት የአፍሪካ ሀገሮች በጤናና በትምህርት ረገድ በተደረገው መሻሻል ዩናይትድ ስቴትስ ጠንካራ አጋር መሆኗን መልእክት እናስተላልፋለን የሚል ተስፋ አለኝ። ባልሻባብ ምክንያት በኬንያ በተፈጸሙት አሳዛኝ ድርጊቶች ምክንያት በጸረ አሸባሪነት ላይ የማትኮሩ ጉዳይ ወሳኝ ነው። ይህችን ከፍተኛ ተሰጦ ያላትንና የተባረከችውን ሀገር የገጣው ሙስና እንዲቀንስና ዲሞክራሲ እንዲዳብር ማበረታታቱ ግድ ይላል።
ብዙም እንቅስቃሴ የማይታይበት የነበረው መንደር የአሁኑ ፕሬዝደንት ኦባማ ከአስር ዓመታት በፊት የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባል በሆኑበት ወቅት ስሙ መጠራት ጀመረ። ኮጌሎ በአሁኑ ወቅት አድጎ ተመንድጎ የተነጠፉ መንገዶችን፣ የኤሌክትሪክ መብራትና ትምህርት ቤቶችን የመሳሰሉ በሀገሪቱ ያሉት ሌሎች መንደሮች ያላገኟቸውን ጥቅማ ጥቅሞች አግኝቷል። የሴኔተር ኦባማ አንደኛ ደረጃ ትምህርት ቤት ኃላፊ ማናሴ ኦዩቾ እዚያ ያሉት ልጆች ብሩህ ተስፋ እንደሚታያቸው ገልጸዋል። ባለፈው 10 ዓመት ውስጥ የሚማሩት ልጆች ቁጥር በእጥፍ ጨምሯል ብለዋል።
The other members of the community who are not taking their children to school.
ልጆቻቸውን ወደ ትምህርት ቤት የማይልኩ የነበሩት ማህበረሰቦች የኮጌሎን ፈለግ በመከተል ልጆቻቸውን በተለያዩ ትምህርት ቤቶች ማስተማር ጀመሩ። ኮጌሎ ውስጥ ብዙ የተማሩ ሰዎች ያሉትም ለዚህ ነው።
የኦባማ ቤተሰቦች ከመማር ሊገኝ የሚችል ጥቅምን የሚያሳዩ ተምሳሌቶች ናቸው ይላሉ። አይቾ
the children are interested in learning up to university and becoming leaders
ልጆቹ ዩኒቨርሲቲ ድረስ ተምረው መሪዎች መሆን ይፈልጋሉ በተለያዩ ዘርፎች መሪዎች እንሆናለን የሚል እምነት አላቸው ትምህርት ኃይል መሆኑን ተረድተዋል
ኦባማ የሚለው ስም ከጊዜ ብዛት መንገዶችን የመሳሰሉ አንዳንድ የእድገት መሰረቶች እንዲጣሉ አነሳስቷል ይህ የእድገት እንቅስቃሴም ሌሎች ሀገሪቱ ክፍሎች ትኩረት እንዲሰጡት ማስቻሉን ዌዝሊ ኦኒያንጋ ኦባማ አስገንዝበዋል።
ከተካ አንግጊራ መማዱአውሶ አቴሪክሱ አቴሬንዶሪ
በአሁኑ ወቅት አንድ የሚሸጥ ነገር ካለ በቀላሉ ወደ ኪሱሙና ሌሎች ቦታዎች ወስደው ለመሸጥ እንደሚችሉ ነው የተናገሩት። በፊት ግን በጣም ከባድ እንደነበረ ነው የገለጹት። አንድ ሌላ የኮጌሎ ነዋሪ ጆርጅ ኦጎላ ደግሞ በአሁኑ ወቅት ሰዎች መንደሩን ለማየት ከዓለም ዙሪያ እንደሚሄዱ ነው የተናገሩት።
ጂመድሬን ከችኮሮ እንከማክሮ ኮቻሎ ከማክሮ ሲልወሪኝ ማኮቻሎ
የፕሬዝዳንቱ አባት የተወለዱበት ቦታ በመሆኑ መንደሩን የሚጎበኙ ሰዎች ብዛት ጨምሯል። እዚያ ያሉትን ሰዎች ከሚያስደስቱ ነገሮች አንዱም ይህ ነው። ሰዎች እዚህ የሚሆነውን ሁሉ ይወዳሉ ነበር ያሉት። ፕሬዝዳንት ኦባማ በቅርቡ ኬንያን በሚጎበኙበት ወቅት በሀገሪቱ በሚካሄደው ዓለም አቀፍ የንግድ ሥራ ጉባኤ ላይ ይሳተፋሉ። ፕሬዝደንት ኦባማ ከዘጠኝ ዓመታት በፊት በዩናይትድ ስቴትስ ሴኔተርነት ኮጌሎን ጎብኝተው ነበር። የመንደሩ ሰዎች ታዲያ አሁንም የአባታቸውን የትውልድ ቦታ ለመጎብኘት ጊዜ ያገኙ ይሆናል የሚል ተስፋ አላቸው።
በዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምናቀርብላችሁ መደበኛ ዝግጅት በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ኪሎ ሄርትዝ መካከለኛ ሞገድ የምናስተላልፍላችሁን ስርጭት እንድታዳምጡ እንጋብዛለን።
በኢንተርኔት amharic.voanews.com ላይ ታገኙናላችሁ። በፌስቡክ እና በትዊተርም VOA amharic ብላችሁ ተከተሉን፣ ላይክ አስ ተነጋገሩ።
በእጅ ስልካችሁም voa.horn.mobi እንዲሁም ናይል ሳት ላይ እንገኛለን።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የVOAን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ለማግኘት ትችላላችሁ። የቪኦኤን አፕ ለአይኦኤስ ወይም ለአይፎን፣ ለአይፓድ እና ተመሳሳይ መሳሪያ ተጠቃሚዎች ከአፕ ስቶር ወይም ከአይቱንስ ስቶር፣ ለአንድሮይድ ተጠቃሚዎች ደግሞ ከፕሌይ ስቶር ወይም ከጉግል ፕሌይ ታገኛላችሁ።
በቆዩ የኖኪያ የእጅ ስልኮች ላይ ዝግጅቶቻችንን ማግኘት ከተሳናችሁ ከቢአይኤንዩ የአፕ ስቶር ቢአይኤንዩ ዶት ኮም ወይም ባይኑ ወይም ቢኑ ከዌብሳይታችን ላይ በነጻ መጫን ትችላላችሁ። ሳይቱ ላይ አረንጓዴውን ቀስት ይከተሉ። አገልግሎታችንን ለማቀላጠፍ ዘወትር እንጥራለን። በስቱዲዮ ቴክኒሽያኑ ኦድሬስ ሬጂስ፣ ፕሮግራሙን እየመራችልን ያለችው ጽዮን ግርማ ነች። አስተናጋጆቻችሁ ሶሎሞን አባተና
ቆንጂት ታዬ ነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናሰማችሁ።
ጤና ይስጥልኝ፣ እንደምን አላችሁ? የአሜሪካ ሬዲዮን አማርኛ ሰራተኞች፣ እኔ ደህና ነኝ። ተስላማችሁ ወይ? ውይይቱን ሰማሁኝ። ስለ አዲስ ፕሮግራም ነው ወይም ደግሞ አዲስ ሰምቼ የማላውቅ ነው። ምናልባት እንደኔም አዲስ ሊሆኑ የሚችሉ ይመስለኛል። ሁሉ የሽግግር መንግስት፣ የስደተኛ የሽግግር መንግስት ማለት ምን ማለት እንደሆነ አልገባኝም። እኔ የመጀመሪያ ጊዜ ነው። ቤትም ተሰባሰቡ፣ ግንቦት ሰባትም ይሁን አርበኞችም ይሁን በደርግ የኮበለለው ይሁን በኃይለ ሥላሴ የኮበለለው ሁሉም ተሰባስቦ የኢትዮጵያን መንግስት እውቅና እንደማይሰጥ እናውቃለን። ነገር ግን እንዴት አድርገው ነው ከዛ ሁኑ የሽግግር መንግስት ያቋቋሙትና እንዴት አድርገውስ ነው ስልጣን የሚይዙት? እና ለማንኛውም ፕሮግራም እንድታቀርቡልኝ ጠይቃለሁ። አመሰግናለሁ። እግዚአብሔር ይስጥልኝ።
ትላንት ዶክተር ሹመት በጣም ግሩም የሆነ ታሪክ አስተምሮኛል ማለት እችላለሁ። የ53 እና የ79ኙን ሁኔታ አስታውሰው ብዙ ትንተናዎችን አቅርበዋል። ያም ሆነ ኢራን አሁን ከአሜሪካና ከሌሎቹ ሀያላን መንግስታት እየተስማማች ያለችው ወዳ ሳትወድ የገባችበት እንጂ ይቅር ብላ ተመልሳ እንደገና ከእነሱ ጋር ጓደኝነት ለመፍጠር ፈልጋ አልመሰለኝም። ዋና ቁም ነገሩ ግን እሳቸው እንደጠቀሱት አዛ ብዙ ሀገሮች ኒውክሌር ይዘዋል። አሜሪካም፣ እስራኤልም፣ ሌሎችም ዓለም ሚዛኗን ያልጠበቀች ፍሬ የለሽ ሆነች እንጂ ማንም ይሁን ማንም ቢይዝ ለሁሉም አስጊ ነው። ለምሳሌ ኢራን ብትተው ሌሎቹ አላቸው፣ እስራኤል አላት። እስራኤል ለኢራን አስጊ ልትሆን አትችልም ወይ? ወይ አሜሪካ ለኢራን አስጊ ልትሆን አትችልም ወይ? ስለዚህ ማጥፋት ከሆነ ሁሉም ማጥፋት ነበረባቸው። አመሰግናለሁ።
ስለ አስተያየቶቻችሁ እናመሰግናለን። የተከበራችሁ አድማጮች፣ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 መሆኑን እናስታውሳችሁ። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል የምትጠቀሙ ደግሞ አድራሻችን horn@voanews.com ነው። አሁን ከምሽቱ 3:33 ሆኗል አዲስ አበባ ላይ። ወደ ተከታዩ ክፍለ ጊዜ ነው የምናልፈው። ለጥያቄው መልስ ክቡራትና ክቡራን አድማጮች፣ በዚህ የለጥያቄው መልስ ዝግጅታችን በዛሬው ምሽት በዩናይትድ ስቴትስ ፕሬዚደንት የኢትዮጵያ ጉዞ ላይ ያተኮረ ቅንብር ነው። በዚህ የሚስተር ኦባማ ጉዞ ላይ በርካታ አድማጮች የተቃውሞም የድጋፍም አስተያየቶችን ልከውልናል። ጥያቄ ያቀረቡ አድማጮችም ጥቂት አይደሉም። ጥያቄዎቹንና አስተያየቶቹን ለባለሙያ አቅርበን ስናበቃ መልስና ትንታኔ አሰጥተንባቸዋል። እንግዳችን በካሊፎርኒያ ስቴት ዩኒቨርሲቲ የፖለቲካል ሳይንስ ፕሮፌሰርና የሕገ መንግሥት መምህር እንዲሁም የሕግ ጠበቃ አለማየሁ ገብረ ማርያም ሲሆኑ ያወያዩቸው ትዝታ በላቸውና አዲሱ አበበ ናቸው። የውይይቱ የመጨረሻ ክፍል ይቀርባል።
ተሹ ብራቱ የተባሉ በኢሜይል የላኩልን ጥያቄ ነው። የኢህአደግ መንግስት በሶማሊያና በደቡብ ሱዳን ያለውን አለመረጋጋት ለግል ጥቅሙ በመጠቀም አንድ ከአሜሪካና ከሌሎች ሀያል አገሮች ወታደራዊ እርዳታ ለማግኘት፣ ሁለት በአገር ውስጥ ያለውን ተቃውሞ በአሸባሪ ስም ለማፈን፣ ሶስት አምባገነናዊ ሆኖ በስልጣን ላይ ለመቆየት እየተጠቀመበት የአካባቢውን ሰላም መሆን እንደማይፈልግ ይነገራል። በዚህም የተነሳ የኦባማ ጉብኝት የመጀመሪያ ትኩረት መሆን ያለበት በሶማሊያና በደቡብ ሱዳን ያለውን አለመረጋጋት መፍታት ነው። በሶማሊያና በደቡብ ሱዳን መረጋጋት ካለ በኢትዮጵያ ያለውን የሰብአዊ መብት የዲሞክራሲ ጥያቄ መፍታት ይቻላል የሚሉ አሉ። የርሶ አስተያየት ይላሉ አቶ ተሹ ብራቱ?
አስተያየቱ ትክክል ይመስለኛል። ምክንያቱም በአካባቢው ለምሳሌ ጥያቄው እንደጠየቀው አሜሪካ አንድ ሚና ተጫውታ በደቡብ ሱዳን ሆነ በሶማሊያ መረጋጋት ቢኖር የነዚህ ሰዎች የሚቀጥለው ጥያቄ የሚያተኩረው ያገዛዛቸው ጉድለት ላይ የሚያተኩር ይሆናል። ምክንያቱም ሌላ ጥያቄ አይኖርም ማለት ነው። አካባቢው ሰላም ስላለው ማለት ነው። ስለዚህ የራሳቸውን ስልጣን ላይ ለማስቀመጥና ጥቅማቸውን ለማስከበር ሲሉ አካባቢ ያለውን ባይረጋጋ ደስ ይላቸዋል ብዬ ነው ማምነው።
መልካም። ሁለት ጥያቄዎች እናቀርባለን አንድ ላይ አከታትለን ፕሮፌሰር አል ሁለቱንም ይስሟቸውና እንደገና ደግሞ ከኢትዮጵያ አንድ ጠያቂ ፕሮፌሰር አልን መጠየቅ አለብኝ ያሉ አድማጭ አሉ። እሳቸውንም እናስከትላለን። መጀመሪያ ግን እነዚህ ሁለት አድማጮች ያቀረቧቸውን ጥያቄዎች እናቀርብ።
ቀናሽን ቪዎች እንደምን አላችሁ? አረነባለሁ ከዚሁ ከአሜሪካ ነው። በመሰረቱ ፕሬዚዳንት ኦባማ የአፍሪካ ዲክታተሮችን ቢደግፉም አይፈረድባቸው፣ ምክንያቱም እሳቸውም ከአፍሪካ ዘር ስላለባቸው ነው። ነገር ግን አንድ ጥያቄ ልጠይቅ የፈለኩት ምንድን ነው፣ ፕሬዚዳንት ኦባማ ለምንድን ነው ታዲያ በመጀመሪያው ተርማቸው ያልሄዱትና ያልተገናኙት ከኢትዮጵያኖች ጋር? አሁን ሁለተኛ ለምርጫ ልወዳደርም ብለው ነው ወይ? አመሰግናለሁ።
ውድ የአሜሪካን ድምፅ አዘጋጆች፣ በመጀመሪያ ይሄንን መድረክ ስላዘጋጃችሁ በጣም አመሰግናለሁ። ድሮም ቢሆን የአሜሪካንን የምናውቀው እኮ አሜሪካ ምን ጊዜም ቢሆን ኃይል ካለው ወገን ጋር ነው የሚፈለጉት እና ለምሳሌ ይሄንን ለምሳሌ በነ ፊሊፒንስ ፈርዲናንድ ማርቆስ፣ በነ መቦቱ ሴሴኮ፣ እንደውም ደግሞ አሁን ደግሞ ባለፈው ጊዜ ለምሳሌ በቅርብ ጊዜ የሙባረክ እንኳን መንግስት እንደዛ በአሜሪካ ሲረዳ ቆይቶ ምን ብሎ መጨረሻ ላይ ህዝቡ ከዳስ ያደረገው አሜሪካኖችም ዞር አሉና ኖ ይሄ ሙባረክም መውደቅ አለበት አሉ። ስለዚህ አሁን የፕሬዚዳንት ኦባማ ወደ ኢትዮጵያ መሄድና መጎብኘት ምንጊዜም ቢሆን እነሱ አሜሪካኖች የራሳቸው ጥቅም እስከተጠበቀ ድረስ ከዲሞክራሲ ምናምን የሚሉን ነገር ወሬ ነው፣ ምንም እንትን የለውም። ስለዚህ ይሄ ነገር እኛን ሊያስደንቀን ይገባል ወይ? ይህንን መልስ ቢሰጡበት ወይ አስተያየት ቢሰጡበት በጣም ደስ ይለኛል። ከአትላንታ።
እሺ፣ እንግዲህ አሁን ለምንድን ነው የሚሄዱት ከአሁን በፊት አልሄዱም የሚባለው ጥያቄ ጥሩ ጥያቄ ነው። በእኔ አስተያየት አፍሪካን ፕሬዚደንቱ እንደ ሶስተኛ ደረጃ አድርገው ላለፉት 6 ዓመታት አይተዋል። 2 ዓመት ሲቀራቸው እንግዲህ በአፍሪካ ትሩፋቴ ምንድን ነው ሌጋሴ ምንድን ነው፣ አባቴም እዛ ነው የተወለዱ፣ የታሪክ ጥያቄ ይመጣብኛል የሚል አይነት አስተያየት አለኝ። ለእኔ ግን የሚመስለኝ የታሪክ ጥያቄ የሚመጣው እዛ ሄደው በተለይ የኢትዮጵያ አይነት አገር ሰብአዊ መብት የሚረገጥበትና የሚጣስበት አገር ሄደው ምን አደረጉ የሚለው ነው ታሪክ የሚፈርጃቸው ያኔ ነው ብዬ ነው ማምነው። ለምንድን ነው አሁን የሄዱት የሚለው ጥያቄ ሳይሆን አሁን ሄደው ምን አደረጉ የሚለውን ነው፣ ትሩፋታቸው ምን ይሆናል የሚለው ነው። ስለዚህ እዛ ሄደው ፎቶግራፍ ተነስቶ የሚመጡ ከሆነ ታሪክ በከፍተኛ ደረጃ ይዳኛቸዋል፣ ታሪካቸውም የተበላሸ ይሆናል ነው።
ከኢትዮጵያ ደግሞ አንድ ጠያቂ አለ ፕሮፌሰር አል፣ እኚሁ አድማጫችን ራሳቸውን አስተዋውቀው ጥያቄያቸውን ያቀርቡልናል። አሎ አድማጭ።
ሄሎ፣
ጤና ይስጥልን። ማን በል?
እግዚአብሔር ይመስገን፣ ገብረስላሴ ጌታሁን እባላለሁኝ።
ጥያቄውን ለፕሮፌሰር አል ያቅርቡ፣ ጮክ ብለው ይናገሩ፣ እሳቸውም እያደመጡት ነው።
አዎ፣ እሱ የምጠይቀው እኔ የኦባማን ወደ ኢትዮጵያ ጉብኝት በተመለከተ ነው። ስለ ኦባማ በሀገራችን ዴሞክራሲ እስካልሰረጸ ድረስ በጣም ብዙ ህዝብ በጦርነት ነው የኖረው፣ ምንም ዴሞክራሲ አልመጣም። ኦባማ ወደ ኢትዮጵያ ጉብኝት ይመጣል ስለተባለ ስለ ኦባማ አጠቃላይ ሀገር ውስጥ ያለ የኢህአዴግ ደጋፊም የማይደግፍም አጠቃላይ በሀገራችን ዴሞክራሲ እንዲሰፍን ሰላማዊ ሰልፍ ማድረግ አለብን ባይ ነኝ። ምክንያቱም በሀገራቸው ለ150 ዓመት በላይ በዲሞክራሲ እየተመራረጡ እኛ በችግር ላይ ነው ያለ ነው። እኛ 17 ዓመት ታግለን ምንም አይነት በጣም ብዙ ችግር ደርሶብናል። ትራንስፖርት እንኳን አጥተን የኖር ነው 17 ዓመት የዋግ ህዝብ የዋግ ሰቆጣ ህዝብ ታግሎ ትራንስፖርት እንኳን ለአጭርም በ130 ኪሎ ሜትር ከአዲስ አበባ 720 ኪሎ ሜትር 20 ዓመት ሙሉ እኮ በትራንስፖርት ምንም ሳይኖረን እየተንገላታ ነው የኖር ነው። የዋግ ሰቆጣ ህዝብ የደርግን መንግስት ጥሎ ኢህአዴግን ለስልጣን ያወጣ ህዝብ ነው። እንደዚህ ያለ መከራ ደርሶበታል። ምክንያቱም ይሄ ለሃይማኖታችን ታግለን ቢሆን እኛ ትልቅ ክብር ነበረን። እንግዲህ ከዚህ አንጻር ነው እኔ ልናገር በጣም የተሰማኝ ከዚህ አንጻር ነው። እና በአጠቃላይ አሁን ያለ ዘመናዊ ምሁር ብዙ ትግል ለአገሩ ጥሩ ውጤት ለማምጣት ቢታገልም ውጤት አላመጣለትም።
እንግዲህ አንደኛው ጭብጥ የተገነዘብኩት ፕሬዚደንት ኦባማ የሚመጡበት ጊዜ ህዝቡ ያለበት ችግርና መጎሳቆል የመሳሰሉት ነገሮች ለማሳወቅ ሰልፍ መውጣት አለበትና ሰላማዊ ሰልፍ ማድረግ አለበት ይላል። ይሄ በአገሪቱ ህገ መንግስት የተደገፈ መብት ነው ብዬ ነው ማምነው። ሰላማዊ እስከሆነ ድረስ ወጥተው ያላቸውን ቅሬታ ለፕሬዚደንቱ ማቅረብ ተገቢም ነው መሆንም ያለበት ነገር ነው ብዬ ነው ማምነው። አሜሪካንም ሀገር ቢሆን አሁን ባለፈው ሳምንት ውስጥ ኢትዮጵያኖች ዋይት ሀውስ ሄደው ስሞታቸውንና ጩኸታቸውን በሰፊው አስረድተዋል። ፕሬዚደንቱ እንዲገነዘቡ አድርገዋል። ሌላ አንድ ጥሩ ነገር ጠያቂው ያነሱት ምንድን ነው? ለ17 ዓመት በደረሰባቸው ሁኔታ በተለይም ደግሞ የኢትዮጵያን ምሁራን የታገሉት ትግል ውጤት አላመጣም የሚል ነገር ነው። እዚህ ላይ ለመጨመር የምፈልገው ምንድን ነው? የኢትዮጵያ ምሁራኖች በተለይ በውጭ ያሉት እኔ ሚናቸውን ተጫውተዋል ብዬ አላምንም። ለትግሉ ያቀረቡትን ውጤታማ ያልሆነበት ምክንያት ምናልባት በቂ ትግል ስላላደረጉ ብዬ ነው ማምነው። እኔ ለምሳሌ ባለፉት 9 ዓመታት ውስጥ በየሳምንቱ ስለ ኢትዮጵያ ሰብአዊ ረገጣ አንድ ሳምንት ሳላሳልፍ ለ9 ዓመት የተሟገጥኩ ሰው ነኝ። ይሄ ደግሞ ራሴን ከፍከፍ ለማድረግ ሳይሆን ያደረግኩት ስራ በጋድ የሚታይና የሚደረግ ነው። ስለዚህ ውጤት ያላመጣው ምናልባት ምሁራኖች የኔን የመሰሉት ማለት ነው፣ በተለይ ውጭ ሀገር የሚኖሩ ባለን ምቾትና ባለን ድሎት ባለን ሁኔታ ላይ ተጠቅመን ለህዝባችንና ለሀገራችን ቆመን የጮህን አይደለንም። ይሄ ደግሞ የሚያስነቅፍና በእኔ አስተያየት ደግሞ የሚያሳፍር ነው ብዬ ነው ማምነው። ስለዚህ ጠያቂው ያሉት ትክክለኛ ነው ብዬ ነው ማምነው።
ጠያቂው እንግዲህ ሌላ ያነሱት ታግለን ኢህአዴግንም ለስልጣን አብቅተን መንገድ የለም ትራንስፖርት የለንም የሚል ነገር ነው ያነሱት።
እንግዲህ አሁን እኮ ህወሓት የሚለው ድርጅት ለራሱ ጥቅም እንጂ ለህዝብ ጥቅም ነው ብዬ አላምንም። ለምሳሌ በየጊዜው የሚለፈፈው ላለፉት 10 ዓመታት በሁለት አሃዝ በ10% ኢኮኖሚው አደገ ምናምን እየተባለ ይወራል። ይሄ ሁሉ ውሸት መሆኑን በጽሁፌም በማስረጃ አቅርቤያለሁ። የሚያከራክርና የሚያስጠይቅ ነገር አይደለም። እድገት የሚባለውና አሁን እኚህ ሰው የጠየቁት ነገር መደረግ ያሉባቸው ነገሮች ናቸው። አዲስ አበባ ውስጥ ለመጀመሪያ ጊዜ የባቡር መንገድ ተፈጠረ ምናምን እየተባለ ይወራል። መደረግ ያለበት እሱ አይደለም። መደረግ ያለበት እኚህ ያሉ ሰዎች እነሱ ጋር ክሊኒክ መክፈት፣ እነሱን ጩኸትና ለእነሱ መንገድ እንዲኖራቸው ልጆቻቸውን የሚያስተምሩበት የመሳሰሉትን ነገር መደረግ ያለበት ነው። እንደው እዚህ አንድ ነገር ለመጥቀስ ፈልጋለሁ። መለስ ዜናዊ ስልጣን በያዘበት ጊዜ ምንድን ነው ያለው? የእኛ ስልጣን መያዝና የእኛ ስራ የሚመዘነውና የሚመተረው የኢትዮጵያ ህዝብ 3 ምግብ በቀን ሲበላ ነው ብሏል። በአሁኑ ጊዜ የኢትዮጵያ ህዝብ 3 ምግብ ይበላሉ? ይሄ ነው ዋናው ጥያቄ። ሰውየው የሚያነሱት ጭብጡ ይሄ ነው ብዬ ነው ማምነው።
እሺ፣ እናመሰግናለን። እንግዲህ ወደ መጠቃለሉ ነው አይደለ? አዲሱ ሌላ ጥያቄ የለንም።
ቢኖረንም እንደው ጊዜው ይይዘናል። ሌላ ጊዜ ፕሮፌሰር አሊ ይተባበሩናል ተስፋ አረጋለሁ። ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ምሁርና የህገ መንግስት ሳይንስ መምህር እንዲሁም በግል በጥብቅና ሙያ ያሉ የህግ ሰው ናቸው። በጣም እናመሰግናለን። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው፣ ዛሬ ተባባሪ አዘጋጅ እኔን ስለጋበሽ አንቺንም አመሰግናለሁ።
እግዚአብሔር ይስጥልኝ አዲስ።
እናመሰግናለን ፕሮፌሰር።
እኔም በጣም አመሰግናለሁ ስለጋበዛችሁኝ።
አድማጮች፣ ከፕሮፌሰር አለማየሁ ገብረ ማርያም ጋር የምስራቅ አፍሪቃ የጸጥታና የደህንነት ኤክስፐርት ከሆኑ በሀገር ውስጥ እያገለገሉ ካሉ ባለሙያ ጋር ለማቅረብ ነበረ እቅዳችን። ያ አልተሳካም። ይሁን እንጂ የፕሬዝደንቱን ጉዞ ከኢትዮጵያ ጥቅም አንጻር የሚገመግሙልን ምሁር ከሰሞኑ ይዘን እንቀርባለን።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ምሽት ስርጭታችን ነው። ባህልና ማኅበረሰብ ይቀጥላል።
የመጽሐፉ ርዕስ የኢትዮጵያ የአየር ኃይል ታሪክ ከ1921 እስከ 1983 ይባላል። ኮሎኔል አስፋው አየልኝ ደራሲው ናቸው። ባህልና ማህበረሰብ በዛሬ ቅንብሩ በቅርቡ ለንባብ የበቃውንና ከ600 በላይ ገጾች ያሉትን የአየር ኃይሉን ከ60 ዓመታት በላይ ታሪክ የሚተርከውን ይህንን መጽሐፍ ይዳስሳል። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ደራሲውን ኮሎኔል አስፋው አየልኝን አወያይቷል። የመጀመሪያው ክፍል ወጋቸው ለምሽቱ ቀርቧል።
ኮሎኔል አስፋው አየልኝ፣ በቅርቡ የኢትዮጵያ አየር ኃይል ታሪክ ከ1921 እስከ 1985 በሚል ርዕስ 682 ገጾች ያሉት በርካታ ሰነዶችን ያዘለ ዳጎስ ያለ መጽሐፍ ለንባብ አብቅተዋል። የ62 ዓመታት የኢትዮጵያ አየር ኃይል ታሪክ ነው የሚዘክረው። እስኪ በዋናነት በመጽሐፉ የተካተቱትን በወፍ በረር ያስጨብጡን።
መልካም። ይህን እድል ስለሰጣችሁኝ በጣም አመሰግናለሁ። ታሪኩ የሚጀምረው ከጣሊያን ወረራ በፊት አቪዬሽን ኢትዮጵያ ውስጥ ከገባበት ጊዜ ጀምሮ ነው። ጅማሮው ላይ እንግዲህ ፈረንሳዮች እና ጀርመኖች ትንንሽ አውሮፕላኖች እየገዛን ኢትዮጵያ የገዛቻቸውን ይዘው ገብተው ኢትዮጵያ ውስጥ አቪዬሽን የተጀመረበት ጊዜ ነበር። ይሄ እንግዲህ ከጣሊያን ወረራ በፊት ነው። በዛን ጊዜ እነዚህ ፈረንሳዮች እና ጀርመኖች አሜሪካኖችም ቮለንቲርስ መጥተው ነበር።
በጎ ፈቃደኞች
ናቸው። በመንግስት የመጡ አይደሉም። እነሱ ጭምር አንዳንድ ጅማሩ ተማሪዎችም ቀጥረው ወጣቶች አሰልጥነው በራሪዎች ያደረጉበት ጊዜ ነው። እነ ሚሽካ ባቢቼፍ፣ እነ አስፋዋሊ፣ እነ ባህሩ ካባ የተባሉት ያኔ ነው የሰለጠኑት። በእነኝህ ሰዎች
እነኚህ ቀዳሚዎቹ አብራሪዎች ናቸው።
የአቪዬሽን ትምህርት ቤት ነበር የሚባለው ያኔ። እስቲ አብራሪዎች አሰልጥኑ ተብለው እነኚህ ሰዎች መርጠው ያኔ ያሰለጠኑበት ጊዜ ነው። በኋላ ይሄ እንግዲህ ጣሊያኖች ሲመጡ ይሄ ራሱ ወደ 16 ያህል አውሮፕላኖች ደርሰው ነበር። ትንንሽ አውሮፕላኖች ናቸው፣ ለጦርነት የተሰሩ አይደሉም። የመንገደኛ ማመላለሻ፣ መልእክት ማድረሻ፣ አነስተኛ ንግዶችን ለመስራት የተሰሩ ናቸው እና ያንን ሲሰሩ ቆይተው ጣሊያኖች ሲገቡ ይሄ በሙሉ ተቃጠለ። ጠፋ። አውሮፕላኖችንም ደመሰሷቸው። ሁሉ ነገር ቆመ። እንደሚታወሰው እንግዲህ ራስ ተፈሪ ናቸው ይህንን የአቪዬሽን ጉዳይ በጣም ይገፉበት የነበረው የዛን ጊዜ ከነበሩት ባለስልጣኖች ውስጥ። እሳቸውም ያን አልጋ ወራሽ ነው የነበሩት። ንጉስ አልነው
ገና በአልጋ ወራሽነታቸው
ነው። እና ጣሊያኖች ጦርነቱን ብዙ የሰው ኃይል ወይም በሰው ኃይል በወታደር በልጠውን አይደለም ያሸነፉት። አንዱ ለድል ያበቃቸው ወሳኙ ጉዳይ አውሮፕላን መጠቀማቸው ነው። እንደሚታወሰው ብዙ ህዝብ የጨረሱበት መርዝ ጭስ የተጠቀሙበት እና ጦርነቱን እንዲያሸንፉ ወሳኝነት የነበረው ነገር ነበር እና ይህንን የተረዱት ራስ ተፈሪ ጣሊያኖች ተሸንፈው ከወጡ በኋላ በዚህ በአቪዬሽን በኩል በተለይ አየር ኃይል በማቋቋሙ በኩል አምነውበት በጣም የገፉበት አንዱ ምክንያት ይሄ ነበር። ከዚህ በተጨማሪ ጣሊያኖችን ለማስወጣት አንዱ ወሳኝነት የነበረው የእንግሊዞች አየር ኃይል ከኤደን እና እንዲሁም ከሳውዝ አፍሪካ እያመጡ የጣሊያንን አንዳንድ በጣም ኢምፖርታንት የሆኑ ታርጌቶችን የመቱት በአውሮፕላን ስለነበር እና ለዛ ለጣሊያኖች መውጣት መሸነፍ ድልም ምክንያት ያመጣው የዚህ አውሮፕላን መጠቀም ጉዳይ እንደሆነ ራስ ተፈሪ ይህንን ሁሉ አይተዋል ያን ጊዜ እና ይሄ ምክንያት ሆኖ ገፉበት። ጣሊያኖች ከወጡ በኋላ አየር ኃይል ለማቋቋም አስፈላጊውን ሁሉ ያደርጉ ጀመር እና በ1944 በፈረንጅ አቆጣጠር የመጀመሪያዎቹ ወጣት ካዴቶች ተመልምለው ይሄ አየር ኃይል ትምህርት ቤት የሚባለውን ደብረ ዘይት እዛ እንዲቋቋም ተደረገ። ደብረ ዘይት አክቹዋሊ በ1945 ነው የተቋቋመው እና አየር ኃይል የሚባለው እንግዲህ የተቋቋመው በስርዓት ከዛን ጊዜ ጀምሮ ነው። እነዚህ አጼ ኃይለ ስላሴ ስዊድኖችን የመረጡበት ምክንያቶች አሉ። እንግሊዞችም ነበሩ ያኔ እንደሚታወቀው፣ አሜሪካኖችም ነበሩ። እነሱ ጋር ብዙም አልገፉበትም፣ ምክንያት አላቸው እሳቸው ያን ጊዜ።
መልካም። እንዳልኩት በርካታ ሰነዶችን የያዘ ቀደም ብሎ እንደጠቀሱት ከኢትዮጵያ ብቻ ሳይሆን የዓለም አቪዬሽን ታሪክ ጀምሮ የሰው ልጅ ከወፎች በረራ ትምህርት የቀሰመበትንና የመብረር ምኞቱን ጨምሮ ይተርካል። እስኪ አሁን በጀመሩት ገፋ ለማድረግ አንድ መሰረታዊ ነጥብ እናንሳ። እንደ ገለጹት ከጣሊያን ወረራ በፊት የአቪዬሽን ሀሳብ ሲጠነሰስ በስልጣኔ የገፋ ዘመንና አገርም አይደለም። ኢትዮጵያ በሌሎች የስልጣኔ መድረኮችን ብዙ ሳትገፋ ነውና እንዴት ተጣጣመ? የአቪዬሽኑ ጉዳይ የበረራው ታሪክ ከሌላው ቀደም ብሎ የተመነጠቀ ይመስላል። በሀሳብ ደረጃ እንኳን ያ እንዴት ተጠነሰሰ? የጦርነቱን ታሪክና የአየር ኃይል አውሮፕላኖች የነበራቸው ሚና ጠቀስ አድርገዋል።
አዎ፣ በስልጣኔ በኩል ምናልባት ብዙ ያልገፋች ብትሆንም ኢትዮጵያ የአቪዬሽን አስፈላጊነት ከአገሪቱ ተራራማነት፣ መንገድ አለመኖር፣ ከቦታ ቦታ የመነቃነቅ ችግር መኖሩ ራሱ ይሄ የአቪዬሽን መግባትን አስፈላጊነት መሰረት ነበር ማለት ይቻላል። አንዱ ምክንያት ነበር። ሌላው በዛን ጊዜ እንደሚታወሰው አጼ ኃይለ ስላሴ ስልጣን እንዳይዙ ብዙ እንቅፋት ነበረባቸው። መሳፍንቱና መኳንንቱ ያስቸግራቸው ነበር እና አየር መጠቀሙ ለዚህም ይጠቅመኛል ብለው አስበውበት ነው ይባላል እሳቸው አንዱ የገፉበት ምክንያት። ለማንኛውም አፄ ኃይለ ሥላሴ አቪዬሽን ለኢትዮጵያ ያስፈልጋታል ብለው በመግፋታቸው ነው በዛን ጊዜ ሊገባ የቻለው ማለት ይቻላል እንጂ በመሰረቱ ከእሳቸው አካባቢ የነበሩት ባለስልጣኖችም ሆነ የሃይማኖት መሪዎች ይህንን አቪዬሽን የሚባለውን ነገር እንደ ሰይጣን ስራ የእግዚአብሔርን ታላቅነት የሚፈታተንና ትክክል ያልሆነ ነገር ነው ብለው በጣም ይቃወሟቸው ነበር እና ብዙ መድከም ነበረባቸው እነሱን ለማሳመን እና ይሄ ከስልጣኔ ጋር የተያያዘ ነው ይህንን። ስለዚህ ብዙ የተለየ ድካም ነበረው በስልጣኔ የገፋን ስላልነበር።
ለዚህም ነው የተለየ አይነት ከሌላው የስልጣኔ ዘርፎች የቀደመ የሚመስለውን ሁኔታ የሚከስተው። እንግዲህ ጦርነቱ የበላይነትን በአየር የመቆጣ ጣጠር ሁኔታ አስፈላጊነቱን የሚያፈጠነው ይመስላል እንደገለጹት።
ልክ ነው። ከዛ በተረፈ እንግዲህ ስዊድኖች 15 አመት ያህል ቆይተው አየር ኃይል የሚባለውን ነገር በተዋጊ ኃይልነት ደረጃ አደራጅተው ነው የሄዱት። እርግጥ በኋላ እንደታየው ብዙ ተዋጊ አውሮፕላን እና የሰራዊቱን ብዛት በእነሱ ጊዜ በጣም ሰፊ አልነበረም፣ ግን በተዋጊ ኃይልነት አውሮፕላኖች ነበሩን የሚዋጓ። ማሰልጠኛው በደንብ ተቋቁሟል። በኢትዮጵያውያንም በኩል ኃላፊነቱን በሙሉ ተረክበው ይሰሩ ነበር እነሱ ሲለቁ። እነሱ ከለቀቁ በኋላ አሜሪካኖች ነው የመጡ። አሜሪካኖች 1958 ጀምሮ ነው እንግዲህ የገቡት። አሜሪካኖች ከገቡ በኋላ አዲስ አየር ኃይል አይደለም እነሱ ያቋቋሙት፣ ያንን የነበረውን አየር ኃይል ዘመናዊ ያደረጉት። ወደ ጀት ኤጅ የገባ ነው ያኔ ነው ጀት ተዋጊዎች መብረር የጀመርነው እነሱ ከገቡ በኋላ ነው። በአሜሪካኖች በኩል በአሰራር ዘመናዊነት እና ስልጠናው ራሱ በጣም ዘመናዊ የሆነና በታት ደረጃ ወደ ከፍተኛ ደረጃ ያሸጋገረን ጊዜ ነው ማለት ይቻላል። እስከ 1969 ድረስ ነው የቆዩት የሶማሊያው ጦርነት እስኪጀመር ድረስ።
ከዚያ በኋላስ ባህልና ማህበረሰብ ከኮሎኔል አስፋው አየህልኝ ጋር የጀመረው ቃለ ምልልስ የኢትዮጵያ አየር ኃይል በተለያዩ አውደ ውጊያዎች የፈጸመውን ታሪክ ይዞ ይመለሳል።
አድማጮች፣ ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች አሉ። አሁን አንድ ሙዚቃ እንጋብዛችኋለን። ጽዮን ግርማ የኤፍሬም ታምሩን ይዣለሁ ብላለች። እናድምጥላችሁ።
Yeah.
እናመሰግናለን ጽዮን ለጥሩ ትውስታሽ።
ስላስተከዘችን ነው።
ኤፍሬም ታምሩ ነው እናመሰግናለን። የአሜሪካ ድምፅ ራዲዮ ጣቢያን የሐሙስ ምሽት ስርጭት ነው እየሰማችሁ ያላችሁት።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ደቡብ ሱዳን ባለፈው ሳምንት ሐሙስ አራተኛውን ዓመት የነጻነት ቀን ባከበረችበት ወቅት ክብረ በዓሉ ደብዛዛ ነበር። የደቡብ ሱዳን ሕዝብ ከበርካታ አስርት ዓመታት የእርስ በርስ ጦርነት በኋላ ነው ከሰሜኑ አስተዳደር ተለይቶ ለመኖር ድምፅ የሰጠው። በዚሁ መሠረት ከፍተኛ ተስፋ የተጣለባት አዲሲቱ የዓለም ሀገር እንደ አውሮፓ አቆጣጠር ጁላይ 9 2011 ዓ.ም ተወለደች። በነጻነት ማግኘቱ የተፈጠረው የደስታ ስሜት ግን ብዙም አልቆየ፣ ወደ ሐዘን ተለወጠ። ምክንያቱም በዚያች ምስራቅ አፍሪካዊት አገር ግጭቶች በመቀጠላቸው። ግጭቶቹ ከጀመሩ ይኸው ከአንድ ዓመት ተመንፈቅ በላይ ሲሆን በሺዎች የሚቆጠሩ ሰዎች ተገድለዋል፣ 2 ሚሊዮን የሚጠጉ ሌሎች ተፈናቅለዋል ይልና ርዕሰ አንቀጹ ሐተታውን ይቀጥላል። በእነዚህ ግጭቶች ሁለቱም ማለትም መንግሥትና ተቃዋሚዎች ናቸው ሕፃናትን ጨምሮ በሲቪሎች ላይ አሰቃቂ ወንጀሎችን የሚፈጽሙት። የፕሬዚደንት ሳልቫኪርና የምክትላቸው ሪክ ማቻር እንዲሁም የጋሻ ጃግሬዎቻቸው የግል ኃላፊነት ነው ግጭቶቹን ማብቃት። አሁን የተፈጠረውን ሰው ሠራሽ ቀውስ የማብቃቱ ኃላፊነት ያለው በእነርሱ ላይ ይሆናል። የሁለቱ ተቀናቃኝ ኃይሎች መሪዎች ብቻ ናቸው ሁከቱን ማብቃት የሚችሉት። ያ ሳይሆን ቀርቶ ግን በጣም ለተራዘመ ጊዜ ለራሳቸው የግል ሥልጣንና ሀብት ሲሉ በመፍትሔዎች ላይ መስማማቱን አልመረጡም። በዚህ መሃል እየተሰቃየ የሚገኘው ደግሞ የደቡብ ሱዳን ሕዝብ ነው። ግማሽ ያህሉ የደቡብ ሱዳን ሕዝብ በአሁኑ ወቅት በሕይወት ለመቆየት የዓለም አቀፉን እርጥባን ይፈልጋል ካለ በኋላ የቪኦኤ ርዕሰ አንቀጽ በመቀጠል በውጊያው መሃል መንግሥት የዜጎቹን ደህንነት መጠበቅ ባለመቻሉ ሕጋዊነቱን አጥቷል። ዲሞክራሲያዊ ሂደቱ እንዲገለበጥ ከማድረጉም በላይ የሥልጣን ዘመኑን ብቻውን በማናለብኝነት አራዝሟል። አሁን ደግሞ ሁለቱም ማለት መንግሥቱና ተቃዋሚዎች በድርድር ሰላማዊ መፍትሔ ማምጣት አልቻሉም። ሁከቱ በቀጠለ ቁጥር ደግሞ በደቡብ ሱዳናውያን ሕይወት ላይ መጥፎ ጠባሳ ይጥላል፣ የመላ አካባቢውን መረጋጋትም አደጋ ላይ ይጥላል። በእነዚህ ሁሉ ፈተናዎች መካከል የወደፊት ጎዳናው ግልጽ ነው። የሁከቱ መቀጠል መፍትሔ አይሆንም። የደቡብ ሱዳን ተፋላሚ ወገኖች በሙሉ በአስቸኳይ ወደ ሰላም ስምምነት መምጣት ይኖርባቸዋል። ሁሉንም አሳታፊ የሽግግር መንግሥት መመስረትም ይጠበቅባቸዋል። ያ ሲሆን መንግሥቱ ሕጋዊና የሁሉንም ሕዝብ ፍላጎት የሚያሟላ ይሆናል ካለ በኋላ ርዕሰ አንቀጹ ሐተታውን ሲያጠቃልል የነጻነት ተስፋው ገና አእምሮ ውስጥ አዲስ እያለ መሆን አለበት፣ የጥር ሰላሳውን ግጭቶች ለማስቆም የተደረሰው ስምምነት ሙሉ በሙሉ ተግባራዊ ማድረግ የሚገባው ለዘላቂ ሰላም መፈጠርና ከአራት ዓመታት በፊት ለተገባው ቃል ኪዳን ተግባራዊነት መሥራት ያለብን አሁን ነው ብሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ አሁን ባሉን ጥቂት ደቂቃዎች ማጠቃለያ ዜና እናሰማ። ደቡብ ሶማሊያ ውስጥ 30 የአልሸባብ አባላት በርካታ የዚሁኑ ቡድን ዋና ዋና መሪዎች ጨምሮ ሰው አልባ አውሮፕላን ጥቃት መገደላቸው ተነግሯል። ትናንት ረቡዕ ማታ በጌዶ ክፍለ ሀገር ባርዴሬ ከተማ አቅራቢያ የዩናይትድ ስቴትስ ድሮን ጥቃት አደረሰ ብሎ የሶማሊያ መገናኛ ብዙሃን ነው ዜና ያወጣው። የዩጋንዳው ፕሬዚደንት ዮዌሪ ሙሴቪኒ የቡሩንዲው ፒየር ንኩሩንዚዛና እቅዳቸውን የሚቃወሙት የፖለቲካ ተቀናቃኞች ሊያካሂዱት በነበረው ድርድር ሳይሸመግሉ ከዚያች ሀገር ለቀው መውጣታቸው ተዘግቧል። ኢራን የኒውክሌር ቦምብ ባለቤት ለመሆን እንዳትበቃ ለመከላከል የታቀደው ዓለም አቀፍ ስምምነት መፈረሙ ያሰጋቸውን እስራኤልንና ሳውዲ አረቢያን ለማረጋጋት ከፍተኛ የብሪታንያና የአሜሪካ ዲፕሎማቶች ጥረት እያደረጉ ናቸው።
የተከበራችሁ አድማጮች፣ ከመሰነባበታችን በፊት አጠር ያሉ መረጃዎችን እንስጣችሁ። ኒው ሆራይዘን የምትባለው የዛሬ 9 ዓመት ወደ ፕሉቶ ተልካ የነበረችው የጠፈር መርከብ ሰሞኑን ድንገት የፕሉቶን ፎቶግራፎች እየላከች አስደንቃናለች። ሁለቱን ጨረቃዎች ሃይድራና ቻሮንንም ገጽታዎች እየላከችልን ነው። ፕሉቶ ላይ ውሃ ሳይኖር አይቀርም፣ በረዶ አለ ተብሏል። ውሃ ደግሞ ሕይወት ነው። ወደፊት ብዙ ዝርዝር እንሰማለን ብለን ተስፋ እናደርጋለን። ምንዛሬ ዛሬ አንድ የዩናይትድ ስቴትስ ዶላር 20 ብር ከ72 ሳንቲም ተመንዝሯል። አዲስ አበባ ነገ ዝናባማ ትሆናለች። ከፍተኛ ሙቀቷ 23፣ ዝቅተኛው 12 ዲግሪ ሴልሽየስ ይሆናል።
ክብራትና ክብራን አድማጮች ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። ፕሮግራማችንን የመራችልን ጽዮን ግርማ ነች።
በምሽቱ ፕሮግራም አዘጋጅ ትዝታ በላቸውና በሌሎችን ባልደረቦቻችን ስም በዚሁ እንሰናበታችኋለን። የትግርኛ ዝግጅት ይቀጥላል። አብራችሁን ስለቆያችሁ እናመሰግናለን። ጤና ይስጥልኝ።